ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አርማችቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተል ከመጽሐፍት ዓለም ዝግጅታችን በተድላ ዘዮሐንስ የተደረሰውን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ምዕራፍ 48 እናሰማለን። በመጨረሻም በሎሬት ጸጋዬ ገብረ መድህን አድዋ ግጥም ጠቅላላ ፕሮግራማችንን እናጠናቅቃለን። በኢትዮጵያ በኦሮሞና በአማራው አካባቢ በወያኔ ስለተሸፈጨፉ ዜጎች ጉዳይ ነጻና ገለልተኛ በሆነ አካል እንዲጣራ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ያቀረቡትን ጥያቄዎች ውድቅ ያደረገ መሆኑን የወያኔው መጋዣ ጠቅላይ ሚኒስትር ተብዬ ኃይለ ማርያም ደሳለኝ ለቢቢሲ በሰጠው ቃለ ምልልስ ገልጿል። ኃይለ ማርያም በሰጠው መግለጫ ትክክለኛ የማጣራት ስራ ሊሰራ የሚችለው ወያኔ ያቋቋመውና የሚቆጣጠረው የሰብአዊ መብት ኮሚሽን የተባለው አቋም ነው በማለት አይን ባወጣ መንገድ የገለጸ ሲሆን ኮሚሽኑ አቅም ቢያንሰው እንኳ ያንን ማጠናከር ይቻላል በማለት ደምድሟል። በሌላ በኩል በወያኔ የተቋቋመው ኮሚሽን ማክሰኞ ለወያኔው ምክር ቤት ባቀረበው ዘገባ የኃይለ ማርያምን ንግግር በመጻረር ገለልተኛ አለመሆኑንና ማንነቱን የሚያጋልጥ ጉዳዮችን ዘርዝሯል። ተቋሙ ለምክር ቤቱ ባቀረበው የጥናት ውጤት መሰረት በኦሮሞ አካባቢ በተደረገው ህዝባዊ አመጽ 494 ሰዎች መሞታቸውና 464 ሰዎች አካል ጉዳት የደረሰባቸው መሆኑን፣ በአማራው አካባቢ 140 ሰዎች መሞታቸውና 336 መቁሰላቸውን፣ እንዲሁም በጌዲዮ ዞን 34 መሞታቸውና 134 መጎዳታቸውን ጠቅሶ በወያኔ አጋዚ ጦር የተወሰዱት እርምጃዎች ጸጥታን ለማስከበር የተደረጉ በመሆናቸው ትክክል ነበሩ ብሏል። በቢሾፍቱ ቃጅማ በሚባለው ቀበሌ ተቋቁሞ የነበረው ያህያ ቄራ እንዲዘጋ የተደረገ መሆኑ ታወቀ። 80 ሚሊዮን ብር ተገንብቶ የነበረውና በቀን 200 አህዮችን እያረደ እስካሁን ወደ ቪየትናም ቆዳውን ወደ ቻይና ይልክ የነበረው ያህያ ቄራ በህዝብ ግፊትና ጩኸት እንዲዘጋ የተደረገ መሆኑ ታውቋል። የቢሾፍቱ ከተማ አስተዳደር ለኩባንያው በጻፈው ደብዳቤ ኩባንያው የሚያካሄደው ስራ ከሀገሪቱ ባህልና እምነት እንዲሁም ከኢትዮጵያውያን ወግና ልማድ ውጭ በመሆኑ እንዲዘጋ ማዘዙን ገልጿል። የአካባቢው ህዝብ ኩባንያው እንዲዘጋ በተደጋጋሚ አቤቱታ ያቀረበ ሲሆን ቀደም ብሎ አደጋ የተጣለበት መሆኑም ይታወቃል። ስለ አውሮፓ ህብረት እንቅስቃሴ የሚዘግበው ኢዩ ቡሌቲን የተባለው መጽሔት ማክሰኞ ሚያዝያ 10 ባምዱ ባሰፈረው መረጃ መሰረት በሻቢያና በወያኔ መካከል ያለው ፍጥጫ መፍትሄ ሳያገኝ በመቆየቱ የአውሮፓ ህብረትን የሚያሳስብ መሆኑን ገልጿል። በዓለም ላይ የመጨረሻ ደሃ የሆኑት ሁለት ሀገሮች የየሀገሮቻቸውን አነስተኛ ሀብት ለመሳሪያ ግዥ እያዋሉ መሆኑን ከዘረዘረ በኋላ በሁለቱ መካከል ያለው ውጥረት መፍትሄ ሳያገኝ ከቀጠለ የአካባቢውንም ሆነ ዓለም አቀፉን ሰላምና የንግድ ሁኔታ ክፉኛ ሊጎዳ የሚችልበት ሁኔታ ሊፈጠር ይችላል ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
Ethiopia, 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 Ethiopia. የመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አድማጮቻችን በዛሬ ከመጻሕፍት ዓለም ዝግጅታችን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተብላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጣላቶች ግን አይበረክቱም። የጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጪዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ህግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ህግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥድፊያ ላይ ጥድፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። ለፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅት አያወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት ያረመኔነት ግብር ሰራች። በዚህ ምክንያት የዓለምን ሕዝብ ድጋፍ አጣች። ኢትዮጵያውያንን ከልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ አገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በሕዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማዋ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ሕዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በሥራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ሕዝብ በእነሱ ላይ ያደረበትን ጥላቻ፣ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ሕዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች፣ በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረርጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። ለመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሡ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በመተኩ ያስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቀኝ ግዛት ሰዎች መከላከላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባርዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ህዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ ሸቱን ሊቀጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓ.ም ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉስና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ሥልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንብ ውስጥ የጣሊያን ሥራ በትክክል ተጠብቋል። የአጠባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ ውስጥ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ሥልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል።
አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 አስሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ስርዓትና ደም የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰ ተክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደም የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደም ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተ ክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ ባለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት 3 ነው፣ 2 ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብእት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ሥጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ሥጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ሥጋ ኢየሱስ ሥጋ ወደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚያ አታምንም። ከዚህ በተረፈ የስልጣን ጉዳይ ማለ የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ አባ ፓያስ 11ኛ ለኢትዮጵያውያን መፍጃ የተዘጋጀውን መርዝ ጋዝ ቦምብ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። የጋድ ስለሆነ ማስረጃ ማቅረብ አይጠይቅም። ካድዋ ጀምሮ በጋድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለ ስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ደማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕትን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናላቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደ ተደረገላቸው ማረጋገጫ የተሰጣቸው እነ ራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። ለነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ካሰሺ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ህጉን በህግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞ ስርዓት በህዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ላንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ስርዓት ፈረሰ። ነገር ግን ይህ ስርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግስት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ስርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ስርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግሥት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ሥርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩ ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ። ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቅኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ሥራዎች የሚያካሂዱት ኢትዮጵያውያን ለማሳደግ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ፣ አገልግሎቱ እየተቀነሰ፣ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው፣
ስለ ጣሊያን ጭካኔ ፈሪነት አታላይነት ሆነ። ባንጻሩ ደግሞ ያርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ ትንቢት ተናጋሪው ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ በመጽሔት መውጣቱ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በነሱ በራሳቸው ላይ አዘነበለ። ካጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን ፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ፍራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልተቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ህግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበር እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ህዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋ ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመተናኮል ሊታቀቡ ይሆን? እንጃ። ክብር ሞቱ ለሰማዕታት ብለዋል አበው በብጻት። ታሪክ ሞተ ማለት እኮ ይኸው ዛሬ እንዳደረግነው ማተብ በቁም ሲበጠስ ነው፣ አገር በቁም ሲቀበር ነው። ለአንድነት የቆሙልንን ጀግኖች አባቶቻችንን እየበላን እያስበላን እየወጠቅን እርማችንን አርማቸውን ጨርቅ ብለን ባለም ምላስ አስረክሰን የታሪክ መንፈሳቸውን ደግሞ እንቀስቀስ እንላለን። መንፈሳቸው ሲተኛ እንጂ ዛሬ ከሞት ነቅቶ ሽቃይና ባንዳ ቆርቶ የሕዝብ አካል በቁም ሞቶ ውርደት ጉዳችንን ቢያየን ምንኛ መርገምት ይርገመን። ይልቅ እንጠንቀቅኛ ምንጊዜም ፖለቲከኛ ሐቅ እንዳነቀው ዚቀኛ
ልሳኑን ለቀኝ ገዢ ጌታው ይያናፋለት መቃኛ ያሰት ታሪክ ሸቀሎ ሳያበሸልቅ ላይተኛ ይኸው በአምላክ ፈቃድ አየን እና ተመስገንን በለው ብርቱ ጽናት እንዲሰጠን ፖለቲከኛ እንዳቀደው የኢትዮጵያ አምላክ እንዳይለየን እንንጠንቀቅ መቼም ያው ህሊናችንን እንዳባይ ውሃችን ሸጠን ቅሌቱ ሳይታወቀን በሉ እንቀስቀሳቸው ብለን ጉዳችንን ነቅተው ቢያዩን አጼ ዮሐንስ ቢረግሙን በመተማ ቢያሳቅሉን ምን ይልቃ ክንትፍ ቢሉን አርማችንን ጨርቅ ያልክ ዘር እስከ ልጅ ልጅ ጨርቅ ሆን ኢትዮጵያን የገነጣጠልክ ትውልዴ ገንጠል ቢሉን እንደ ልምዳችን በአፍ ድፍረት ቀስቀሰን ምን ሳይቸግረን እኛ መቼም ሀፍረት የለን ይህን ትውልድ አስረግመን ይህችን ጎስቋላ ኢትዮጵያ ለማን እናስረክባለን? ለሃያላን ወዮራይ ወዮርግማን ኧረ ምን ምጽአት ነን እኛ የጫት የኮኬን አድመኛ ያፍ መርዘኛ ልበገኛ ተው ይልቅ እንጠንቀቅ ስነ ልቦና ሰለባ አጥምደን ወሬ መሰለቅ ሰማዕታት በደማቸው ያለሙትን ድል ለመንጠቅ እኛ ባንዶች ልጆቻቸው ባድዋዝና እንድተናነቅ የለም ይቅር ይሄ ቢጋር የት እንተዋወቃለን እኛ ከአባቶቻችን ጋር እነሱ ለኢትዮጵያ ክብር መስዋዕት ከፋይ ቀናይ እኛ ባንዶች ልጆቻቸው ገበናቸውን ሰቃይ የት እንተዋወቃለን ኋላ ቀን ግድ ቀስቀሰን አጀሬ በላይ ዘለቀን ፈለገ ጊዮን ዝልቃችሁ ዘለቄታ ቢስ ነው ቢለን ጦር ትእዛዝ ገበየው ጋቦ አድዋን ሚያነቃ ተስቦ ቢቀሰቀስ የካሌብ ልብ እንደ ሰንጋ ፈረስ ጋማው ቀይ ባህሩን ቢጋልብ ያዶዮ ገብርዬ ጥላ ቢጥል ጉድ አዶ መቅደላ ረቂቅ ትልሙ አባ መላ ስትራቴጂ ቢያሰላ ጎበና አባ ጥጉልቼ አቅናና ሆ መጋላውቼ እነ ማርሻል አብዲስ አጋ አጥንታቸው ጎጥ ቢወጋ ከረፍ ያለ እንደው ገስግሶ አጉራ ጠናኝ አባ ነፍሶ ቱርክ ባሻው ተርባሉላ ዳግማ አጽሙ ደም ቢቀላ የአበባ አረጋይ ቋያ ደጅ እንደ ልምዱ ባንዳ ቢፈጅ የቴዎድሮስ የዮሐንስ የምኒልክ የጣይቱ ክቡር ሞቱ የመቅደላ የመተማ የአድዋ ጎራ ጦር እሳቱ የመላው ጥቁር ዘር ዓለም ነጻነት ያስተማሩቱ በገዛ እጃችን ቀስቀሰን ከመቃብር ቤት ብቅ ቢሉ ምን ይልህን ምን ልንለው እሰጥ ቢለን ምን ልትሉ ተው ይቅር መቶ ሺህ ጊዜ አፍ ቢያሽር ታሪክ አያሽርምና የፕሮፓጋንዳ ጥፍር ቀስቀሰን የተቆጣን ደፍ በዝብዝ ዓለሙ ፈነፍጠኛ የአባት አምላክ ከረገመን እንጃለኛ ለነ ክላሽንኮቭኛ ቴዎድሮስ ደሙን በሰዋ ምኒልክ ልቡን በሰዋ ዮሐንስ ክብሩን በሰዋ እኛ ባንዶች ልጆቻቸው ረግጠን የመስዋዕት ጽዋ መልሰን ብንል ዋ አድዋ እንደ ከርሞ ጥጃ ከርመን ባስተሳሰብ ቁልቁል አድገን ቅኔ መጻሕፍት አርክሰን ድጓ ሸጠን ጽላት ሽጠን ማህሌተ ያሬድ ገፍተን ክፍለ ዮሐንስን ተፍተን ብናሴር የስራይ ገመድ ለምደን በዴሞክራሲ ቀልድ በኩልነት ስም መነገድ ድንጋይ በሚፈጭ ያፍ ብልጠት በቃል ፍትያ መሟረድ የሕዝብን ድል ነጥቀን ከሕዝብ ማጨቅ ወደ ጎሳ ገደል ሉዓላዊነት ለመግደል የአድዋን ታሪክ ለመሸቀል በከንቱ ነው ድካማችን ለማያውቁን ነው መታጠን ለነ ኢምፔሪያሊስቶች ነው ሰላም ብለን ቀልድ መስፈን እንጂ ከበሮ ብንደልቅ አይነጥፍም የአባቶች ጽዋ ነጻነት በምንዛሪ አይሸጥምና ክብሯ አባቶች የሞቱለትን ለትውልድን አንሰጥም ብለን እኩልነትን ከልክለን የልጆቻችንን አካል እንደ ልብስ ፈንጂ አልብሰን የሃያላን ጦር ፋብሪካ የጠመንጃ መጋዣ አርገን ከትውልድ ወደ ትውልድ ለአምልኮ ጦር ወጣት ማግደን ህሊናችንን ታውረን አሳፋሪ ቅሌታችን አንዳችም ሳይታወቀን ሰማዕታት ከተኙበት ደፍረን እንቀሰቅሳለን እንጠንቀቅ ከሰማይ ሰማይ ቁልቁል በመንፈሳቸው ቢቃኙን ይሉኝታ የለንም እንጂ ዑመር ሰመተር ምን ይሉን ቀለብ ሆነን እንጂ እርግማን ካውት ኦና ምን ይረግሙን? ሚካኤልና አባጤና በምን ግምት ውስጥ ይጥሉን? አባ ጅፋር ምን ይነቁን? ሞረዳና ጆቴሊቃ ምን ትዝብት ይታዘቡን? ጨካኝ ቫይረስ መጤ ተውሳክ አዲስ ጎሰኛ መጋኛ ወገን ካላስጠላ በቀር በሰላም ማስተኛ የብሪት አዚም ተሳፍሮብን ያዶ ከብሬ የዛርገኛ ሆነን ሲያዩን መጫወቻ የሰነ ልቦና ግቻ እኛው እርስ በርሳችን ተላብሰን የልህ ቆሻሻ አዲስ ትውልድ አጨልመን አስታጥቀን የቂም ጥጋርሻ በአገራቸው ባድ ሆነው በማዕዳቸው ቀላዋጭ በሰው አገር የሰው ዝቃጭ ምን ይበሉ አባቶቻችን ኢትዮጵያን ሲያዩዋት ተጥላ በገዛ እጇ ተገንጥላ የህብረት ክንዷን ተነቅላ በውስጥና በአካባቢ የቅራኔ ጦስታ ጅላ በችጋርና በንቅዘት በጥላቻ ተበክላ የረጅም ዘመን እቅዱን ጠላት በሷ ላይ ሲያሟላ ጥንትስ ቢሆን ሰው ወገኑን ካዋረደ ለግፍ ጥሎ ባለቤት ያቀለለውን ባለዳመች ተቀብሎ ታዲያ አባቶች ምን አይሉን? ምን አይንቁን? ምን አይረግሙን? ከሰማይ ሰማይ ቁልቁል በመንፈሳቸው ሲቃኙን እንጠንቀቅ። ከዘፍጥረት ዘር ሲማጠቅ ማን እንደነበርን እንወቅ። የፍልስፍና መሰረት አስቀድመ ራስክን ወቅ። እውነትንም ታውቃላችሁ፣ እውነትም ካወቃችሁ አርነት ትወጣላችሁ። የተባለን አስቀድሞ ባለማወቅ ስንዳማ በድንቁርና ሳንሞት አውቀን እንድንስማማ ነውና የሰው ሰው መሆን ባንቱ ቻዲክ ቤርቤር ካማ ከአራቱ የአፍሪካ ዘርዛፍ ካምነን ያንጋፋው ቅርንጫፍ ስርወ ጦቢያ ኑቢያ የጥቁር ግብጽ የሳቢያ የዘር አረጋችን ደም ስር ከመዳቀላችን በፊት ከሴምና ከያፌት ክር የካምቤት ነን የካምሃማ የጥቁር የአፍሪካ ደም ስር ጥንተ ኩሽ ነው አጥንታችን የኢትዮጵያችን ማግናድር ሁላችንም እንደ ትቢያ እንደ ጉምተነን ከማለቅ እንጠንቀቅ ራሳችንንም እንወቅ። የችጋር ሆድ ቀና አይጠግብም ከቀትር ጅብነት አልፎ በህልሙ ቢያግበሰብስም አባቶቻችን ያቆዩን አፈር እንደው ይበቃናል ከኛ አልፎ ለዓለም ይተርፋል። የካም ወገን ነው የኛ ግንድ ሱማሌው ሱም እንደ አካሱም ቅድመ ሰው ዘር እምቅድመ አክሱም የካም አብራክ ልጅ ነው ሁሉም ኦሞ ሃማ ሃምሃራው ሃም ክርስቲያን ሆነ ወይስላም አግሃሚው ካም ካምባታው ካም ጉራጌው ካማ ጋዳ ቤት ሐረሬው አባድር እሴት ሀዲያው ባላድባር መክሌት ኮንሶው የካላቻ ደሴት ከዘፍጥረትም ቅድማ አዳም ሲዳማውም ሲዳሃማ ኩናማው ካም ጋምቤላው ካም ሐማኒም ካም ኦማኒም ካም በእውራን አመራር ስካር ይሄልካም ያምልካም ምን አለ ታሪክ ቢያስተውል እርስ በርሱ አፈር ባይቃቃም አፋር ካማው የአፍሪካ ግንድ ሐማሴኑ ሐምጨዲድ ኦሮሞ ካማባወራ ፈርዖን ቤት የካማውራ የካም ልጅ ነው ሁሉ አጥንቱ ለምኑ ነው ግን ጥልጥሉ ለምኑ ነው ፍንክትክቱ ለሃያላን ነጮች ስራይ ካልሆነ እንጂ መስዋዕቱ እንደ ቆየች እንዶች ምድር የማተላለቅ መክፈልቱ ልሳን በማጨለም ብልጠት ሳይጨልምብን እለቱ ብዕር በማጨለም ብልጠት ሳይዶሎድም ቃል ስልቱ አንድ ጎሳ በላይነት እንዳይሞት እኩልነቱ ሁላችንም እንደ ትቢያ እንደ ጉምተነን ከማለቅ እንጠንቀቅ። መንግስት እንደ ቁማር አኪር ከዘመን ዘመን ቢያናክስ መናፈቅ ለስልጣን ድግስ ያበው ታሪክ ቢያልከሰክስ የየጊዜው ባለጊዜ በተራው አገር ቢያስለቅስ ክቡር ሞቱ ለሰማዕታት ጥንትም ዛሬም ነገም መቼም ከዘፍጥረት እስከ ምጻት ኢትዮጵያችን ያው አንድ ናት። መስራቾቹ ካማባቶች በተለሙት ልዕልና ከጋዳ ስርዓት በኋላ ኦሪት ከዚያም ክርስትና ተከትሎም እስልምና ዛሬም ማርክሲዝም መጥቶ ቢከተል ዴሞክራሲያ ሁሌም አንድ ናት ኢትዮጵያ። ጥንትማ ከሁሉ ቀደምት ድንበሯ እስከ አትላንቲክ ነበር በወራሪ ጠላቶቿ አድማሷ ሳይሰባበር ከሜዲትራኒያን ማዶ በነ ባይብሎስ ባሻገር በነ ቄሳር በነ እስክንድር መሰረቷ ሳይደፈር በናፖሊዮን ድግር በነ ቪክቶሪያ መከር ሐውልቶቿ ታሪክ ቅርሷ ሳይሰረቅ ሳይዘረፍ ለነሱ ሙዚየም አደለብ የሷ ድባብ ሳይገፈፍ ሄሮዶቱስ ታሪክ አባት እንደዘገበው ይነበብ ሃይሮግሊፍ ድርሳን መስክር ይገለጥ ላብነት ይቅረብ በሁለተኛው ሺህ ዘመን ዓመት ዓለም እሴሩ ኢትዮጵያውያን አባቶች ግሪክን እንዳስተማሩ ጥንትም እንደመሰከሩ ዛሬም ተገልጠው ያፍስሩ ፈላስፋው ኤዞፕ የኢትዮጵ መምህራቸው እንደነበር ቀኛው ሜላምፐስ በግልጥ እንደዘገበው ይነገር በአባቶቻችን ያልነበር ምንድን ነው በታሪክ ማፈር ክቡር ሞቱ ለሰማዕታት ትም ዛሬም ነገም መቼም ከዘፍጥረት እስከ ምጻት ኢትዮጵያችን ያው አንድ ናት የት ሊደርስ ዛሬ ሀቅ ቢቀለበስ በጀርባችን ይከተላል ነገ የዳኝነት ፈረስ መቻቻልን ማወቅ ነው እንጂ ጠንቅቀን እንደናባ መቻል መሸቀል አይሰራም በቃል ትላንትና በሰበካ ከሞኝ ደጃፍ ዛፍ ቢቆርጡም ዛሬ ጮሌ ሆኗል ሁሉም ብልህነት እንጂ ብልጠት አክትሞለታል ዘመኑም መቻቻልን ብቻ ነው መቻል ከበሮ መደለቅ በቅቷል በየወቅቱ የተነሱት እንደ ወቅቱ ፍልስፍና ጋዳ ሆነ እስልምና ኦሪት ሆነ ክርስትና ማርክሲዝምም ዴሞክራሲም ኢትዮጵያን ለማጥፋት ሳይሆን በእምነት መሆኑ አይካድም መቻቻል በብልህነት መግባባት ነውና በአቻ እንደ ብልሁ አባ መላ እንደና አባ ነፍሶ ባልቻ ኃይለ መለኮት በወቅቱ አጥልቆ ነበር ካለቻ የደብረ ታቦሩም ጌታ ታላቅ ስመጥር ራስ ጎግሳው ካለቻውን አስቀምጦ ደብረ ታቦርን ያነጸው እምነቱን በማቻቻል ነው ምንም እንኳ ሀድጊ ብንሆን መቻቻል አይሳነንም ተካክዶ መተማመን ተማምኖ ክህደት አይሆንም በጨለማ ማርክሲዝም ሲነጋ ካፒታሊዝም ቀን የተጓዙበት ፋና ሌሊት አይደመሰስም መቻቻል መተማመን ነው በክህደት አይታቀብም በሁለት ፊት ቢላዋ አገር አይተዳደርም አልቆ ማስተዋልና ሰው ብልህነት ካቃተው ወደ አውሬነት ተመልሶ ደም በደም መተጣጠብ ነው መቻቻል እንጂ ባበወግ ምንድን ነው በታሪክ መስረግ ቀና መቼኝ ብሎ ክብርን እንደ ተስካር ዘኬ መጥረግ አልሰማ ብለን የአበውን ቃል ረግጠን በደፋነው ጽዋ ሰማዕታትን አስበርግገን የምንደልቀው መረዋ ለባንዳ ነው ለኢትዮጵያ አድዋ ድርጅት አሰራር ይሉ ስራይ ከማንጎድጎዱ የቀን አዋጅ በሌት አዋጅ ደፍጥጦ በማሽጎድጎዱ አልቀበት የጉዳዎች ያበሻ አበሳ ከሚሉን እኩልነትን በተግባር በመቻቻል ብንችል ሁሉን አልሆንልን አለንና ነጠፍንና ትህትና በየትውልዱ ባንዳነት በከተብነው ፍልስፍና ኢትዮጵያዊነትን ማተም መበጠሱን ለመድንና ከገንዘብ ማንቀፍ ተሻግረን ስነ ልቦና ሙስና ከስነ ልቦና ማልፈን በታሪክ ላይ ሽርሙጥና መቻቻላችን አለቀ መበላለጥ ሸመቀንና እንጠንቀቅ ምን አለ ብንጠነቀቅ አንዳችን የሌላችንን ሰብአዊ መብት ለማድቀቅ በጋራ ታሪካችን ላይ በንፍገት ባንመጻደቅ የከርስ ገበታችንን በጥራዝ ባንነጣጠቅ አባቶች ባቆዩን ጸጋ እኛ ባንሞሸላለቅ ምን አለበት ባድዋ በጋራ ውርሳችን ከምንሸዋወድበት ተከባብረን ብንዘልቅበት አክብረን ብናስከብረው ከብረን ብንከበርበት ምን አለበት ዛሬ የአድዋን በዓል ሰርቀን ልንሸቀል ብናድበሰብስ በነገው የታሪክ ትውልድ አይቀርልንም እናክስ አድዋን የጥቁር ዓለም ቅርስ በፕሮፓጋንዳ እናፍርስ ለህዝብ እንጂ የህዝብ ድል ለታሪክ ሽከላ ላይውል ለጎሳ መፈንቀል ትላንት የምኒልክን ሐውልት በዶማ ለማንኮታኮት ስላቃተን ዛሬ ደግሞ በስነ ልቦና መተት የጋራ ታሪክን ንብረት ወደ ጎሳ በመጎተት በሰማዕታት አመካኝተን ባንዳ ሙሾ ለማረገድ ከልብ ስንተዋወቅ ምን አለ ባንሸዋወድ ተው ይቅርብን ወንድሜ ተው ድንጋይ ሲያጋጨው እኮ ነው ውሃ ጮሆ የሚናገረው ቀፎ ሲነካካ እኮ ነው ንብ ተግ ብሎ የሚተመው ሲቆሰቁሱት እኮ ነው ፍም እሳቱን የሚጭረው እንጠንቀቅ
የኢትዮጵያ ህዝብ እናት አባት ህፃን ወጣት ሴትና ወንድ ምንም በዲሞክራሲ ስም መቀለድን እንኳን በለምድ ጉጉት ከማሪዮስን በለባዷ ታሪክ ከመቀለድ ያለም ስልጣኔ መቅረዝ የነበረች ምድራችንን ክብሯን ገለን ለናካበት የስልጣን ረሃባችንን በጭፈን سنስገበገብ በሰማት አባቶች መርገብታይን እንነበብ ሁላችንም እንደ ትቢያ እንደ ጉምተነን ከማለቅ እንጠንቀቅ በወንድማማች መካከል መርዘ ዘርተን ቂም ዳባ ላንዱ ካባ ላንዱ ደራ ስነልቦና ሰለባ ድርጅት አሰራር ስራይ ላንዱ ዳቦ ላንዱ ድንጋይ ደሃን ከደሃ ማቃቃር ላንድ ሳምንት አንዱን ክቦ ላንድ ሳምንት አንዱን መሻር በቋንቋዎች መዘባበት ያንዱን ደጥቆ ላንዱ መስጠት አንዱን ደቅሎ አንዱን መትከል የጎጥ ባንዳ ሸቅቦ ሾሞ አገር ወዳድ ቁልቁል መግደል አረ ምን ጉድ ነው ምንድነን ያንድነት መሰረት ንደን እንደ እንጨት ቅርንጫፍ አገር እንደማገዶ ገንጥለን ሰማዕታት አባቶችን ደሞንቀስከስንላለን ራሳችንን ማወቅ ፈርተን ለጥላቻ ጣዖት ሰግደን ህዝብ ረግጠን አገር ሰብረን ፍቅር ገለን ሰላም ገለን በየክልሉ ጎጥ ማግደን ትውልዳችንን አናክሰን የጠመንጃ መጋዣዎች አድጊ ወጣት ወልደን ማግረን ዘመን ባመጣው ጅልነት ህዝብ ላይ በመዘባበት ድንጋይ በሚፈጭ አብልጠት የጉዳዋጅ በመሸርከት ባንገታችን ላይ ማለቆ ጥላቻ ገመድ ስናብት አፍሪካን ለባዕድ ሩቅ ጠንቅል ሀያላን ነጮች ጉጉት ያድባራችንን ገበና በአደባባይ ስናራቆት የእኩልነት ፍንጣቂ የተስፋ ጭላንጭላችንን ዴሞክራሲ ብልሽታችንን ሳይነጋ እንዳይጨልምብን ከታሪክ የሚማር ትውልድ ጎሳን ዓላማ ካረገው ምንም እንዳልተማረ ነው እንደ ፋሽስቶቹ ልክፍት በእብሪተኛ መስዋዕቲ ጠዋት ፓርቲ አድሮ ፋልቲ ከርሞም ዘግጦ አርቲ ቡርቲ ዘዘረኛ ነውና በለስ የረገመውጣ የጎሳ ከበሮዱታ የነሩዋንዳ ጎጣጣ ለነቦዝኒያም ማልሰራ ለሶማሌም ማላዋጣ እንጠንቀቅ የህዝብን ስልጣን በመንጠቅ ባፍ ብልጠት ከምንደረቅ ያንድነትን ብልጫ እንወቅ ህዝብን ረግጦ ህዝብን ንቆ በወንዝ ልጅ መንደር ብቻ በጎሳ ከተገደበ ከተቆለፈ ሽኩቻ ላንድ ፓርቲ በላይነት ፈንግለን ያባቶች ጽዋ ሐቅ እንዳነቀው ዚቀኛ ድምፁ እንደሞተ መረዋ እኩልነትን ከልክለን በጭፍን ብንል ዋህድዋ ታሪክ ሞተ ማለት ይኸው ዛሬ እንደምናደርገው ማተበቁም ሲበጠስ ነው አገር በቁም ሲቀበር ነው ከቦር ሞቱ ለሰማታት እንዳሉት አበው በጽናት ከዘፍጥረት እስከ ምጻት ጥንትም ዛሬም ነገም መቼም ኢትዮጵያችን ያው አንድ ናት።